ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም የቆየ በኃይለ ሥላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጣ አጣፈጥም የለም። ግለሰቦችን ከግለሰቦች መቀያየር ለሕዝብ የሚሰጠው ትርጉም የለም።
የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ናቸው የተሰሙት። በፌዴራሉ መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚደንት አቶ ሙክታር ከድር ከያዙት የፓርቲ አባልነት የተነሱትን ጨምሮ በኦሮሚያ ሹምሽር ዙሪያ የተጠናቀረ የትንታኔ ዘገባ በዕለቱ አብይ ርዕስ ይዘናል።
ባለፈው አስርተ ዓመታት የታየው የአልቃይዳ የአሸባሪዎች መረብና በአውሮፓ ካሉት እስላማዊ ጽንፈኛ ቡድን አይሲስ የአሸባሪዎች ህዋስ ጋር ቀጥተኛ የሆነ ግንኙነት አለ ሲል አንድ አዲስ ዘገባ አስታወቀ። በመጽሔቱ የትንታኔ ክፍለ ጊዜ የዚህንም ዝርዝር እንመለከታለን።
ሌሎች በርከት ያሉ ዘገባዎችና ቅንብሮችንም ይዘንላችኋል። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የዛሬ ረቡዕ መስከረም 11 2009 ዓ.ም አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ከርቲስ ባይነም ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
ሶማሊያ ዋና ከተማ ሞቃዲሾ ውስጥ ፍንዳታ ደርሶ አንድ የታወቁ የደህንነት አባል መግደሉን የሀገሪቱ ባለስልጣናትና እማኞች ገለጡ። አህመድ አሊ ኦማር ሱዲ የሚባሉት እኚሁ የጸጥታ ሰው ሞቃዲሾ መሀል ከተማዋ ላይ ዛሬ ከቀትር በኋላ በደረሰ ፍንዳታ እንደተገደሉ ነው የተነገረው። የሶማሊያ ሀገር አስተዳደር ሚኒስቴር ቃል አቀባይ ሞአሊም ሹክሪ ሲናገሩ ሟቹ ወደ ስራቸው ለመሄድ መኪናቸውን አንድ ቤንዚን ማደያ አጠገብ እንዳቆሙ ፍንዳታው ደርሶ ገሏቸዋል ሲሉ አመልክተዋል። ሌሎች ሶስት ሰዎች ደግሞ በዚሁ ፍንዳታ ቆስለዋል ተብሏል። ኦመር በሶማሊያ የጸጥታና የስለላ ቢሮ ውስጥ ከፍተኛ ቦታ እንደነበራቸው ነው ባለስልጣኑ ያመለከቱት። በሶማሊያ መንግስት የጸጥታ ኃይሎችና በአፍሪካ ህብረት የደህንነት አካላት መካከል አገናኝ መኮንን እንደነበሩና በሚቀጥለው ወር በሀገሪቱ በሚካሄዱት ምርጫዎች የጸጥታ ጥበቃውን ኃላፊነት ይዘው እንደነበረ የመንግስቱ ቃል አቀባይ ጨምረው ገልጸዋል።
በሌላ የሶማሊያ ዜና የሶማሊያ መንግስት ከኬንያ ጋር ባለው ከባህር ጉዳይ ጋር የተያያዘ ክስ አስመልክቶ በዓለም አቀፍ ፍርድ ቤት መቅረቡን በመደገፍ በመቶዎች የሚቆጠሩ ሶማሊ ተወላጆች ሞቃዲሾ ላይ ተሰልፈዋል። ባልደረባችን መሐመድ አላ ያቀናበረውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የድጋፍ ሰልፉን ያስተባበረው የሞቃዲሾ ከንቲባ ዩሱፍ ሁሴን ጀማል አስተዳደር ሲሆን ሰልፉ የተደረገው ሶማሊያ ከባህር ግዛቷ ቅንጣት ቦታ እንደማትሰጥ ለኬንያ ለማሳየት ነው ብለዋል። ከዓለም አቀፍ ፍርድ ቤቱ የሚሰማው ፍርድ ምን ቢሆን ምን ቅንጣት የውሃ ግዛታችንን ለኬንያ እንደማንሰጥ እናረጋግጣለን ሲሉ ከንቲባው ለተሰላፊዎቹ ንግግር አድርገዋል። የውሃ ግዛታችን ለድርድር አይቀርብም፣ ካስፈለገም ለመስዋዕትነትና ደማችን ለማፍሰስ ተዘጋጅተናል ሲሉም አክለዋል። ሰልፈኞቹም ጸረ ኬንያ መፈክሮች አሰምተዋል። የባህር ድንበሮቻችንን እንከላከል የሚሉና ሌሎች ብሔራዊነትን የሚያንጸባርቁ መፈክሮችንም ይዘው ታይተዋል። በሰልፉ ወቅት ሞቃዲሾ ውስጥ ከፍተኛ የጸጥታ ጥበቃ ነበር። በአውሮፓ ህብረት የሶማሊያ አምባሳደር አሊ ሰይድ ፋቂ ጉዳዩን ለዓለም አቀፍ ችሎት እንዳቀረቡ ሲገልጹ ኬንያ ሀብታችንን ለመዝረፍ ስትል ጉዳዩ ለፍርድ እንዳይቀርብ ስታጓትት ቆይታለች በማለት ለዓለም አቀፍ ፍርድ ቤት እንዳስረዱ ጠቁመዋል። የሶማሊያ ዋና አቃቢ ህግ አህመድ አሊ ዳሂር ሶማሊያ ከሰባት ዓመታት በፊት ከኬንያ ጋር የፈረመችው ስምምነት በሁለቱ ሀገሮች መካከል ያለውን የባህር ድንበር ጠብ ስለ መፍታት ጉዳይ አልነበረም ብለዋል። ዓለም አቀፍ ፍርድ ቤት በሁለቱ ሀገሮች ጠብ ላይ ፍርድ የመስጠት መብት እንደሌለው በሚገልጸው የኬንያ አቋም ላይ ነበር ያተኮር ነው ሲሉም አስገንዝበዋል። የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ ሀገራቸው ቅንጣት የባህር ግዛቷን ለኬንያ አትሰጥም ሲሉ ባለፈው ሰኞ ተናግረዋል። የኬንያ ጠበቆች ሶማሊያ የድንበር ጠቡን ለመፍታት የተደረገውን ስምምነት ችላ ብላለች በማለት ዓለም አቀፍ ፍርድ ቤት ክሱን እንዲሰርዝ ጠይቀዋል። ሶማሊያ ከኬንያ ጋር ያላት የባህር ድንበር በአዲስ መልክ እንዲቀየስ በመጠየቅ ኬንያን በዓለም አቀፍ ፍርድ ቤት ፊት ከሳለች። በህንድ ውቅያኖስ አካባቢ ባለው ድንበር የሚገኘውን የጋዝና የነዳጅ ዘይት ክምችት ያለበትን የራስ ግዛት ኬንያ የኔ ነው እያለች ነው ስትል ሶማሊያ ስታማርር ቆይታለች።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ፕሬዝደንትነታቸው ትናንት በተባበሩት መንግስታት ዓመታዊ የመሪዎች ጉባኤ ላይ የመጨረሻቸው የሆነውን ንግግር ያሰሙት ፕሬዝደንት ባራክ ኦባማ በመተባበር አስፈላጊነት ላይ ጫና ሰጥተው ተናግረዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲያደርጉም ቃል አስገብተዋል። በመጽሔት ክፍለ ጊዜ ዘገባ እናክልበታለን።
ሶሪያ ውስጥ የተኩስ አቁም ስምምነት ከተደረገ በአገሪቱ ዋና ዋና ግዛቶች ላይ የጦር አውሮፕላኖች ማንጃበባቸው መቆም አለበት ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ስለሆነም አሉ ኬሪ፣ ሂደቱን ተአማኒ ለማድረግ ከተፈለገ ለሰብአዊ እርዳታዎች አቅርቦት ምቹ ሁኔታ እንዲፈጠር የጦር አውሮፕላኖች በወሳኝ ክልሎች አየር ላይ መብረር አይኖርባቸውም ነው ያሉት። ኬሪ በዚሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግራቸው እንዲያ ከተደረገ አሁን ያለውን የተኩስ አቁም ውል ቋጠሮ ሂደት ዋስትና ይሰጠዋል ነው ያሉት። ማዕቀቡ በተጨማሪም ሶሪያ ውስጥ ከዚህ ቀደም በኑስራ ላይ ጥቃት አካሄዳለሁ በሚል ሰበብ በሲቪሎች ላይ መላልሳ ያደረገችውን እንዳትደግም መፍትሄ ይሆናል ሲሉም ኬሪ አስገንዝበዋል። ሁለቱ ማለትም ኑስራና ራሱን እስላማዊ መንግስት ነኝ ብለው የሚለው ነውጠኛ ቡድን ከሰላም ስምምነቱ የተገለሉ ሽብርተኞች መሆናቸው ይታወቃል።
በሌላ ዜና ለሶሪያ የታቀደውን የተባበሩት መንግስታት ድርጅት የሰብአዊ እርዳታ በጫነ ኮንቮይ ላይ በዚህ ሳምንት መግቢያ ገደማ አሌፖ አቅራቢያ በደረሰው ጥቃት እጃቸው እንደሌለበት ያሰሙትን ማስተባበያ የሩሲያና የሶሪያ ባለስልጣናት ዛሬም እንደቀጠሉ መሆናቸው ተሰምቷል። የአይን ምስክሮችና የአስቸኳይ ጊዜ ሰራተኞች እንደገለጹት ግን በ31 እርዳታ የጫኑ ኮንቮዮች ላይ ከ20 የማያንሱ የሚሳይል ጥቃቶች ለሁለት ሰዓት ጊዜ ተካሂዷል። የአይን ምስክሮቹ ገለጻ የሶሪያው አረብ ቀይ ጨረቃ ባለስልጣን ወንድም የሆኑትን ቃልም እንደሚጨምር ነው የተገለጸው። አሊ ባራካት ይባላሉ። የመጀመሪያው ሚሳይል ሲተኮስ መሬት ላይ እንደወደቀ ኦመር ባራካት የተባሉትና የ9 ልጆች አባት የሆኑ ወንድማቸው ግን እንደሞቱ ይናገራሉ። እኒሁ ሰው እንደገለጹት ባለፈው ሰኞ ማታ ከ20 በላይ ሚሳይሎች ኡራም አልኩብራ የሚባለው ላይ ተተኩሰዋል።
ለቅዳሜው የኒውዮርክና የኒው ጀርዚ ፍንዳታዎች ተጠርጣሪው ግለሰብ ጥቃቱን ለማድረስ የተጠቀምባቸውን መሳሪያዎችና ሌሎች አስፈላጊ ነገሮች የገዛው መኖሪያ ቤቴ ነው ብሎ ካስመዘገበው ስፍራ 500 ኪሎ ሜትር ርቀት ላይ ከሚገኘው ኢቤይ መሆኑን የፌዴራል መርማሪዎች አስታወቁ። በ28 ዓመቱ ተጠርጣሪ አህመድ ካን ራማኒ ላይ ተደራራቢ ክሶች የመሰረቱበት ሲሆን አብዛኞቹም በእድሜ ልክ እስራትና በዓለም በቃኝ የሚያስገቡት መሆናቸው ተመልክቷል። ራማኒ በፖሊሶች ቁጥጥር ስር የዋለው ሰኞ ዕለት ከደህንነት ኃይሎች ጋር የተኩስ ልውውጥ ካደረገ በኋላ መሆኑም የሚታወቅ ነው።
ቤልጅየም ብረሰልስ ላይ የሽብርተኞች ጥቃት የደረሰበት 6ኛ ወር ታስቧል። ከጥቃቱ በሕይወት የተረፉ ትውስታቸውን እየተናገሩ ነው። በብረሰልስ የአውሮፕላን ማረፊያና የባቡር ጣቢያ ከስድስት ወራት በፊት ከደረሰው የሽብርተኞች ጥቃት የተረፈችው ፖሊን ግሬስቶን እኔና ቤተሰቤ እስካሁን ደህና ነን ብላለች። በመጀመሪያዎቹ ጥቂት ቀናት የሁኔታዎቹን እውነትነት ማመን አስቸግሮኝ ነበር ያለችው ፖሊን፣ ደንዝዤም ብዙ ነገሮችን አላስታውስም፣ ምንም ነገር ላይ ትኩረት ለማድረግም አቅቶኝ ነበር ብላለች። የልጃቸውን ሕይወት ለማትረፍ እየተፍጨረጨረች ሜዳ ላይ ተዘርሮ የነበረው የራሷ የፖሊንና የባለቤቷ ምስል ፊቷ ላይ ድቅን ማለቱንም እስከ ዛሬ ታስታውሰዋለች። በቤልጅጉ ጥቃት የ32 ሰዎች ሕይወት መጥፋቱ፣ ከ300 ሰዎች በላይ መቁሰላቸው ይታወቃል። አንድ ሰው እስከ ዛሬ ድረስ ሐኪም ቤት እንደተኛ ነው።
በመጨረሻም የመጤዎች ጥላቻና የቀኝ ክንፍ አክራሪነት የቀድሞዋን ኮሚኒስት ሀገር የምስራቅ ጀርመንን ሰላም እየተፈታተነ በመሆኑ በዚያች ሀገር ውስጥ የንግድ እንቅስቃሴ ለማካሄድ ስጋት መኖሩን አንድ የጀርመን መንግስት ዘገባ አስጠነቀቀ። የሲቪሉ ማህበረሰብም ፈልሰው በመጡ ሰዎች ላይ በሚወሰደው እርምጃ ላይ ጠንካራ አቋም እንዲይዙ ጥሪ አቅርቧል። ዘገባውን በርሊን ውስጥ ይፋ ያደረገው የምስራቅ ጀርመን ጉዳዮች ኮሚሽነር ኢሪስ ጌልኪ ሲናገሩ ምስራቅ ጀርመን ውስጥ ሰላምን ለማስፈን የመንግስትና ማህበረሰቡ ወሳኝ እርምጃዎች አስፈላጊ ናቸው ብለዋል። ምስራቅ ጀርመን ውስጥ በአክራሪዎችና በመጤ ጠሎች የተነሳሱ ጥቃቶች በተደጋጋሚ መድረሳቸውን ያመላከቱት ኮሚሽነሩ ይህ ሁኔታ ከቀጠለ ለጀርመን ምስራቃዊ ክፍል አደጋ ነው ብለዋል። አድማጮች፣ ለዜና የተመደቡ ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ
በፌዴራል መንግስት በምክትል ጠቅላይ ሚኒስትርነት ማዕረግ ያላቸው ወይዘሮ አስቴር ማሞና የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር ከያዙት የፓርቲ አባልነት ተነሱ። እስካሁን በነበረው የኢህአዴግ ልምድ ከተሄደም ከፌዴራልና ከክልል መንግስት ስልጣናቸውም ሊነሱ ይችላሉ ተብሏል። ከስልጣን ተነሱ የተባሉት ቀድሞውንም በህዝብ አልተመረጡም ያሉት ደግሞ የተቃዋሚ ፓርቲ አመራር የምንፈልገው የግለሰቦችን መለዋወጥ አይደለም ይላሉ። እስክንድር ፍሬው ተከታዩን አጠናቅረዋል።
ይህ በኦሮሚያ ክልል የተቃውሞ እንቅስቃሴ ከተጀመረ ከፍተኛው ሹምሽር ነው። የኦህዴድ ጽህፈት ቤት ኃላፊ የነበሩት አቶ ዳባ ደበሌ ከኃላፊነት ዝቅ ሲደረጉ ከፍተኛ ተብሎ ተጠቅሷል። በዚያ መለኪያ ከሄድን አሁን የተነሳው ቢሮ ራሱ ነው። ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ የግንባሩ አባል የሆነ ድርጅት ሁለቱንም ሊቀመንበሮቹን በስልጣን ዘመን መሃልና በአንድ ጊዜ ሲያሰናብት አይታወቅም። በኦህዴድ ግን ይህ እውን ሆኗል። ድርጅቱ ለአገር ውስጥ የመገናኛ ብዙሃን በላከው አጭር መግለጫ ይህንኑ አረጋግጧል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር አቶ ሙክታር ከድርና ምክትላቸው ወይዘሮ አስቴር ማሞ ከኃላፊነት የተነሱት በራሳቸው ፈቃድ መሆኑንም ድርጅቱ የላከው መግለጫ አመልክቷል። ሰሞኑን በተካሄደው የተሐድሶ ስብሰባ ላይ ከኃላፊነት ለመነሳት ለማዕከላዊ ኮሚቴው ጥያቄ ማቅረባቸውንም ነው የጠቀሰው። በምትካቸው አቶ ለማ መገርሳ ሊቀመንበር፣ ዶክተር ወርቅነህ ገበየሁ ደግሞ ምክትል ሊቀመንበር ሆነው መመረጣቸውንም አስታውቋል። እስካሁን በነበረው የኢህአዴግ አሰራር ከፓርቲ ኃላፊነት የሚነሱ ሰዎች ከፌዴራልና ከክልል ስልጣን መነሳታቸውም የተለመደ ነው። እናም ከኦህዴድ ሊቀመንበርነት የተነሱት አቶ ሙክታር ከኦሮሚያ ክልል ፕሬዝዳንትነትም ሊነሱ ይችላሉ። የኦህዴድ ምክትል ሊቀመንበርና በፌዴራል መንግስቱ ካቢኔ ምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ እንደዚሁም የሲቪል ሰርቪስና የሰው ሀብት ልማት ሚኒስትር የሆኑት ወይዘሮ አስቴር ማሞም እንደዚሁ በዚህ ኃላፊነት ላይ ቀጥሉ ይችላሉ። በተለይ አቶ ሙክታር ከድር በአጭር ጊዜ ውስጥ ለከፍተኛ ስልጣን የበቁና በኢህአዴግ አመራሮች ዘንድም ተቀባይነት እንዳላቸው የሚነገርላቸው ናቸው። በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ እንዲሁም የሲቪል ሰርቪስ ሚኒስትር ሆነው አገልግለዋል። ተመልሰው ወደ ክልል የተላኩት የቀድሞው የኦህዴድ ሊቀመንበርና የኦሮሚያ ክልል ፕሬዝዳንት አቶ አለማየሁ አቶምሳ ከዚህ ዓለም በሞት መለየታቸውን ተከትሎ ነው። በኦሮሚያ ክልል የተነሳው የተቃውሞ እንቅስቃሴም ከእርሳቸው የፕሬዝዳንትነት ዘመን ጋር ተገጣጥሟል። ከኦህዴድና ከክልሉ ባለስልጣናት ተጨማሪ መረጃና ቃለ ምልልስ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በኦሮሚያ ክልል በስፋት የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ግን በጉዳዩ ላይ አስተያየት ሰጥቷል። የግለሰቦች መለዋወጥ ሲሉ ነው የኦፌኮ የስራ አስፈጻሚ ኮሚቴ አባል አቶ ጥሩ ነገምታ እርምጃውን የገለጹት።
ለእንደዚህ አይነት ጉዳይ የኢትዮጵያ ሕዝብ በጣም የቆየ በኃይለ ሥላሴ ጊዜ የተጀመረ አንድ ተረት አለው። የጉልቻ መለዋወጥ ወጣ አጣፍጥም የምል ግለሰቦችን ከግለሰቦች መቀያየር ለሕዝብ የሚሰጠው ትርጉም የለም። ለሕዝብ የሚሰጠው ትርጉም ቢኖር የስርዓት ለውጥ ነው። የእኛ ፓርቲም እንደ ፓርቲ ሕዝባችንም እንደ ሕዝብ የሚፈልገው የግለሰቦች ቦታ መለዋወጥ ሳይሆን የስርዓት ለውጥ ነው።
እዚህ ላይ አቶ ጥሩነ እስቲ ፖለቲካዊ እንድምታውን እንመልከት። አቶ ሙክታር ከድር በኢትዮጵያ ፌዴራል መንግስት ውስጥ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ክላስተር አስተባባሪ፣ የሲቪል ሰርቪስ ሚኒስትር የነበሩ ከፍተኛ ስልጣን ላይ የነበሩ በኋላም የቀድሞውን የኦሮሚያ ፕሬዝዳንት የአቶ አለማየሁ አቶምሳን መሞት ተከትሎ ኦሮሚያን በፕሬዝዳንትነት እንዲያስተዳድሩ የተሾሙ ናቸው እና አሁን ከዚህኛውም ኃላፊነታቸው ተነስተዋል። ወይዘሮ አስቴር ማሞም እንደዚሁ ያቶ ሙክታርን ቦታ ቀደም ሲል አቶ ሙክታር ይዘውት የነበረውን ቦታ ተከተው ሲሰሩ የቆዩ በመከተል ጠቅላይ ሚኒስትር ማረግ የመልካም አስተዳደር ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር የሆኑና ከፍተኛ ባለስልጣን ናቸውና ምንድነው ፖለቲካዊ እንድምታው ለምን ይህ ተደረገ ብለው ያስባሉ እርሶ?
እንደዚህ አይነት የሹምሽር ማሾም ማሻር ማሾም ማሻር የመሳሰሉት ነገሮች አንድምታቸው ፓርቲው እየከሰረ ወይም እየዘቀጠ መምጣቱን ነው የሚያመለክተው። ህዝባዊ ጥያቄዎች እያየሉ መምጣታቸው፣ ህዝባዊ ግፊት፣ ህዝባዊ እንቅስቃሴ እያየሉ መምጣታቸው ነው የሚያመለክተው። ተገዢዎች ወይም ህዝቡ እንደ ቀድሞ መገዛት አለመፈለጉ ብቻ ሳይሆን ገዢዎች ራሳቸው እንደ ቀድሞ ህዝቡ መግዛት አለመቻላቸውን ነው የሚያመለክተው። እና
እዚህ ላይ ግን ሌላ ጥያቄ ላንሳ። እንግዲህ በኢህአዴግ አሰራር እስካሁን እንዳየነው ሰዎች ከፌደራል መንግስትም ሆነ ከክልል ኃላፊነታቸው ከመነሳታቸው በፊት መጀመሪያ ከፓርቲ ስልጣን ነው እንዲለቁ የሚደረገው። እንድምታው ይሄ ነው። እነኚህ ሁለት ሰዎች በዚህ መንገድ ከፓርቲ ስልጣን ከለቀቁ በኋላ የፌደራል ወይም የክልል መንግስት ኃላፊነታቸውን ይዘው ላይቀጥሩ የሚችሉበት እድል ሰፊ ነው እና እርሶ ህዝባዊ ቁጣ እያየለ በመምጣቱ የሚል አገላለጽ ተጠቅመዋል። በእርሶ እምነት የኦሮሚያ ህዝብ የማይፈልጋቸው ተነስተው ህዝቡ የሚፈልጋቸው በነጻጽር ማለት ነው ወደ ስልጣን መጡ የሚል ነው አስተያየቶት? እሱን ግልጽ እንዲያደርጉልኝ ነው።
በግለሰብነታቸው የተሾሙትንም ሆነ የወረዱትን ህዝብ የመረጣቸው አይደሉም። ስለዚህ ህዝብ የሚፈልጋቸው አይደሉም። ነገር ግን በዚህ አይነት ሁኔታ ትንሽ እፎይታ ያስገኝላቸው እንደሆነ ወይም ማስተንፈሻ መንገድ መፈለጋቸው አይነት ነገር ኦህዴድ ማለት እኛ እንደምንረዳው ከሆነ የኦሮሞ ህዝብን ወክለው በኢህአዴግ ውስጥ ያሉ ሳይሆን የህዋትን አላማ ለማስፈጸም በኦሮሚያ ውስጥ የተወከለ ድርጅት አድርገን ነው የምንመለከተው።
በቅርቡ ስብሰባ ያካሄደው የኢህአዴግ ምክር ቤት በዚህ አመት መጀመሪያ የሚተገበሩ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። እንደዚህ አይነት እርምጃዎች በሌሎችም ክልሎች ሊቀጥሉ እንደሚችሉ የተቃዋሚ ፓርቲዎች ይገምታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዩናይትድ ስቴትስ ፕሬዝደንትነታቸው ትናንት በተባበሩት መንግስታት አመታዊ የመሪዎች ጉባኤ ላይ የመጨረሻቸው የሆነውን ንግግር ያሰሙት ባራክ ኦባማ በትብብር አስፈላጊነት ላይ አጽንኦት አድርገዋል። ሚስተር ኦባማ በዚህ ጉባኤ ላይ የዓለም መሪዎች ስደተኞችን መርዳት የሚያስችል ተጨባጭ እርዳታ እንዲሰጡም ቃል አስገብተዋቸዋል። ማርግሬት በሽር ከኒውዮርክ ያደረሰችንን ዘገባ ሰሎሞን ክፍሌ ያቀርባል።
ፕሬዚደንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማ ወደ ጉባኤው አዳራሽ ሲገቡ የዓለም መሪዎች ደማቅ አቀባበል አድርገውላቸዋል። ፕሬዚደንቱ ፖዲየሙ ላይ ከወጡ በኋላ በስፋት የተናገሩት ግን ዓለማችን የሚገጥሟትን ፈተናዎች ለማስወገድ የሁሉም ትብብር አስፈላጊ በመሆኑ ላይ ነው።
We can choose to press forward with a better model of cooperation and integration.
በአሁኑ ወቅት ለሁላችንም የቀረበ አንድ አማራጭ አለ ብዬ አምናለሁ። በተሻለ ትብብርና የአንድነት መንፈስ ወደፊት መራመድ ወይም ወደ ቀድሞ በዘር በጎሳና በሃይማኖት ወደ ተከፋፈለና በመጨረሻም ወደ ግጭት የሚያመራ ዓለም ማፈግፈግ አማራጫችን ሊሆን ይችላል።
ዛሬ ዓለማችንን የገጠማት አንዱ ከባድ ፈተና የስደተኞች ቀውስ ነው። ፕሬዚደንት ኦባማ የመሪዎቹን ጉባኤ በሊቀመንበርነት በመምራት ስደተኞቹን ለመርዳትና በዓለም ዙሪያ ለማስፈር የሚያስችል አዲስ ቃል ኪዳን ማስገባት ችለዋል።
We are here because right now in crowded camps and cities around the world there are families.
ዛሬ እዚህ የተሰበሰብንበት ምክንያቱ በአሁን ወቅት በዓለም ዙሪያ በሚገኙ ከተሞች ብዛት ባላቸው የተጨናነቁ ካምፖች ውስጥ ስደተኞች ስላሉ ነው። ከዳርፉር የተፈናቀሉ ቤተሰቦች ቻድ ውስጥ አሉ። ፍልስጤማውያን በሊባኖስ፣ የአፍጋን ስደተኞች ፓኪስታን ውስጥ ይገኛሉ። የኮሎምቢያ ስደተኞች ኢኳዶር ውስጥ በአስርታት ለሚቆጠሩ ዓመታት እየተሰቃዩ ነው። በዚያ ያሉ ስደተኞች በራሽን የሚሰጣቸውን ምግብ እየበሉ አንድ ቀን የራሳቸው ቤት እንደሚኖራቸው በማለም ነው የሚኖሩት።
በኒውዮርኩ የዓለም መሪዎች ጠቅላላ ጉባኤ ላይ የብሪታንያዋ አዲስ ጠቅላይ ሚኒስትር ቴሬሳ ሜይም የመጀመሪያቸው የሆነውን ንግግር አሰምተዋል።
We should be clear that there is nothing wrong with the desire to migrate for a better life.
የተሻለ ህይወት ፍለጋ ወደ ሌላ ሀገር በመፍለስ ፍላጎት ላይ ምንም ስህተት እንደሌለ ግልጽ ልንሆን ይገባል። ቁጥጥር የሚደረግበት ህጋዊና ያለ ችግር የሚፈጸም ፍልሰት ለየሀገሮቻችን ምጣኔ ሀብት እድገትም አስተዋጽኦ ይኖረዋል። በዚያ አንጻር ግን ሀገሮችም ድንበሮቻቸውን የመቆጣጠር አቅሙ ሊኖራቸው ይገባል።
ቱርክ በአሁኑ ወቅት 2,500,000 የሶሪያ ስደተኞችን ታስተናግዳለች። የሀገሪቱ ፕሬዚደንት ኤርዶጋን በአስተርጓሚ አማካይነት እንዳስረዱት ግን ባለፉት 6 ዓመታት ከዓለም አቀፉ ማኅበረሰብ ያገኙት እርዳታ 525 ሚሊዮን ዶላር ብቻ ነው። ያም ሆኖ ቱርክ መርዳቷን ትቀጥላለች ብለዋል።
የምዕራቡ ዓለም ወይም ቀሪው ዓለም ላይ አድርገው ይችል ይሆናል። እኛ ግን ሰብአዊ ፍጡራን በመሆናችን ምክንያት እናም ይህን መሰሉ ግፍ በሕዝቦች ላይ እየደረሰ ዝም ማለት ስለማንችል እንዲገቡ መፍቀዳችን ይቀጥላል። አምባገነኖችንና ጭቆናን ለሚሸሹ በራችንን ክፍት እናደርጋለን።
ይህ በእንዲህ እንዳለ የዓለሙ ድርጅት ዋና ጸሐፊ ባንኪሙን የሶሪያውን ፕሬዝደንት ባሻር አልአሳድንና ግጭቶቹን ያባብሳሉ ያሏቸውን ወገኖች ኮንነዋል።
Many innocent, but none more so than the government of
በርካታ የተለያዩ ቡድኖች ብዙ ንጹሃን ሶሪያውያንን ገድለዋል። ከሁሉ በላይ ሕይወት ያጠፋው ግን የሶሪያ መንግስት ነው። ተወዳዳሪ የለውም። አሁንም በቤቶች ላይ ቦምብ ያዘንባል። በሺዎች የሚቆጠሩትንም አስሮ ያሰቃያል።
የዓለም መሪዎች በየስብሰባው ጣልቃ ምሳላይና በረፍት ሰዓት እየተገናኙም ኦፊሴላዊ ባልሆነ መንገድ ሐሳብ ይለዋወጣሉ።
ወደ ሶስተኛው የመጽሔት ትንታኔ ርዕስ እንሻገር። ባለፉት 10 ዓመታት የታየው የአልቃይዳ አሸባሪዎች መረብና በአውሮፓ ካሉት እስላማዊ ጽንፈኛ ቡድን አይሲስ የአሸባሪዎች ህዋሳት ጋር ቀጥተኛ የሆነ ግንኙነት እንዳለ አንድ አዲስ ዘገባ ገለጠ። አውሮፓ ያሉት ህዋሳት ከቅርብ ወራት ወዲህ ተከታታይ ጥቃቶችን ሲያካሂዱ ቆይተዋል። ሄንሪ ጃክሰን ሶሳይቲ የተባለ ለንደን ውስጥ የሚገኝ ተንታኞች ቡድን በአሸባሪዎች ሊመለመሉ በሚችሉ ሰዎች ላይ የተሻለ ቁጥጥር እንዲኖር ጥሪ ያደርጋል። የአሜሪካ ድምጽ ራዲዮ ዘጋቢ ሄንሪ ሬጅዌል ያጠናቀረውን ዘገባ አዳነች ፍሳሐዬ ይዛ ቀርባለች።
አፍጋኒስታን በሁለት ሺዎቹ የመጀመሪያ ዓመታት ላይ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች በተወረረችበት አካባቢ ቡድኑ አውሮፓ ውስጥ ከአልቃይዳ ጋር የተሳሰሩ የሽብር ቡድኖችን አጥንቷል። ጥናቱን ያካሄዱት ሰዎች እንደሚሉት ታዲያ በተደጋጋሚ የሚታዩት የተወሰኑ ስሞች ነበሩ።
አልቃይዳ ውስጥ በነበራቸው እንቅስቃሴ ምክንያት ተፈርዶባቸው የነበሩ ግለሰቦች በፓሪስና በብራስልስ በተፈጸሙ ጥቃቶች ውስጥ እንዲሳተፉ የመለመሉና ያሰለጠኑ ናቸው።
እነዚህ ግለሰቦች ባለፈው ዓመት ህዳር ወር ላይ በፓሪስ የተካሄደውን ጥቃት ያቀነባበረው አብደል ሐሚድ አባኡዱና ባለፈው መጋቢት ወር በብራስልስ አይሮፕላን ማረፊያ ላይ የአጥፍቶ መጥፋት ጥቃት የፈጸመው ናጅም ለአክራዎ እንደሚገኙባቸው ሱቶን ጠቅሰዋል።
They were connected to a number of individuals with previous convictions for al-Qaeda related.
በፊት ከአልቃይዳ እንቅስቃሴ ጋር በተያያዘ ጥፋተኛ ሆነው ከተገኙት በርካታ ግለሰቦች ጋር ግንኙነት ነበራቸው። ለብዙ ግለሰቦች እንደ አባት ከነበሩት ከሼህ ኻሊድ ዘርካኒ ጋርም ግንኙነት ነበራቸው።
የቀድሞዎቹ የአልቃይዳ መረብ አባላት ባለፈው 10 ዓመት በአፍጋኒስታን ለመዋጋት ሄደዋል። የሶሪያ እርስ በርስ ጦርነት የጂሃዳውያን ተዋጊዎችን ባሰባሰበበት ወቅት የሽብር ውቀታቸውን አውሮፓ ውስጥ ላሉት እንጭጭ ህዋሶች ማስተላለፋቸውን ሱቶን ጠቁመዋል።
Providing them with expertise on bomb making or network formation.
ቦምብ እንዴት እንደሚሰራ ወይም ደግሞ መረብ እንዴት እንደሚዘረጋ ያላቸውን ውቀት ያካፍሏቸዋል። ግጭት ቀጠና ድረስ ሄደው እንዴት መሰልጠን እንደሚችሉ፣ እንዴት የውጊያ ተመክሮ እንደሚያገኙ ያስተምሯቸዋል። በግጭት ቀጠናዎቹም ላይ በራሳቸው ሐሳብ ራሳቸውን ችለው ጥቃት ለመፈጸም የሚችሉበትን መንገድ ያስተምሯቸዋል።
ዘገባውን ያወጡት ሰዎች የውጊያ ተመክሮ ቁልፍ ነገር እንደሆነ፣ አውሮፓ ውስጥ ከባድ ጉዳት በማድረስ የሚታወቁት እስላማዊ መንግስት ነኝ ከሚለው ቡድን ከሶሪያ የጦር ግንባር የተመለሱ ናቸው። ሆኖም ብዙውን ጊዜ እንደማይታወቁ ሱቶን ገልጸዋል።
እነዚህ ግለሰቦች ብዙውን ጊዜ ከባለሥልጣኖች ጋር ተገናኝተው አያውቁም። በሁለቱ መረቦች መካከል ቀጥተኛ ግንኙነት ቢኖርም እነዚህ ግለሰቦች በነባር አሸባሪዎቹ የተመለመሉት ተራ ወንጀል በነበራቸው ሬኮርድ መሰረት ነው።
ዘገባውን ያወጡት ሰዎች የሁለቱ የሽብር ቡድኖች ግንኙነት መኖር እስር ቤት ውስጥ ሰዎችን የመመልመሉን ተግባር ለመቋቋም የሚደረገውን ጥረት ማሻሻል ያስፈልጋል። በእስር ያሉ ሰዎች ወደ አሸባሪነት ተግባር እንዳይሳቡ ለመከላከል የሚያስችል የተሻለ መንገድ እንዲኖርም ያስፈልጋል። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። የዘገባዎቹን ክፍለ ጊዜ አጠናቀናል። አሁን በነጻው የስልክ መስመር በ202 205 9942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ሰዎች ጥቂቱን እናሰማ።
ጤና ይስጥልኝ። መቼም ጆሮ ለባለቤቱ ባዳ ነው እንደሚባለው የመንግስት ቃል አቀባዩ እኛ የውጭ ጫና ያለበት ዲሞክራሲ አናስተናግድም ይላል። በጣም ይገርም ነገር ነው። እንዳውም እስከዛሬ ድረስ ይታሙበት የነበረው እሱ ጉዳይ ነው። ከውጭ ተጫነ ለዲፕሎማሲ ፍጆታ ካልሆነ በስተቀር ኢትዮጵያ ውስጥ ያለው የዲሞክራሲ ተቋም አጠያቂና እንዳም እንደሌለ የሚያስቆጥር ነው የተባሉ ሲታሙ ሲነገርባቸው አሰሙም እንዴ? ሰውየው መስክረውልናል፣ ፕሬዚዳንት ኦባማ አሜሪካ መስክረውልናል ሲሉ እንዳልቆዩ ሁሉ አሁን የውጭ ጫና አናስተናግድም ሲሉ በጣም የሚገርም ነገር ነው።
ተነስልኝ ውድ ቢዎች፣ ሰሞኑን ሁለት ምሁራኖች ጋብዛችሁ ከመቀሌ አቶ ገብረ መድህንና ከአዲስ አበባ ደግሞ የስነ ጥበብ ትምህርት ቤት መምህር የሆኑትን አቶ አበባውን ያነጋገራችሁትን አዳምጫለሁ። በእውነቱ በጣም ደስ የሚል ነው። መንግስት በእውነት ጆሮውን ከፍቶ ሰምቶ እንደዚህ አይነት በጣም የተቀደሰና መልካም ሀሳብ ተቀብሎ ለዚች ሀገር የፈጠነና መልካም የሆነውን እንደዚህ አይነት አስተሳሰብን ከተለያዩ ምሁራኖች ተቀብሎ እችን ሀገር አሁን ካለችበት ውጥንቅጥ አውጥቶ ወደ ጥሩ መንገድ እንዲመራት እኔ በዚህ አጋጣሚ ጠይቃለሁ። እና ቢዎች በእውነት እንደዚህ አይነት በሰል ያሉ ሰዎችንና እውቀቱ ያላቸውን ሰዎች ስለጋበዛችሁ በጣም ነው የማመሰግናችሁ።
ሰላም ቢዎች፣ ሻሽል እባላለሁ። ዋሽንግተን ዲሲ ነው የምደውለው። ጽዮን ግርማ አርብ ዕለት በጎንደር የገበያ ቃጠሎ ላይ ስታነጋግረው የዛ ቃል አቀባዩ እኛ አጠፋን እያለ ነው፣ ሰው ደግሞ እቃችንን እንዳናወጣ በመሳሪያ ይዘውብን ወድሞ እስኪያልቅ ድረስ እየጠበቁ ነው እያሉ ነው። እና ለምን ሰዎቹ ኢንተርቪው ያደረጉትን አታሰብዩም? አንዳንድ ጊዜ እኮ እናንተ ከምትጋፈጧቸው ባለጉዳያቸው ንብረት እየተቃጠለባቸው ሰዎች ተቃጠለብን እንዳናወጣ መሳሪያ ይዘውብን ቆሙ ሲባል ከዛ በላይ ማስረጃ የለም። እና ተከታታይ ጥያቄ በጣም ጥሩ ነው። አመሰግናለሁ። ባይ
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አድማጮች የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ28 ያመለክታል። ከርዕሰ ወሬዎቹ አስቀድመው ጥቂት ደቂቃዎች አሉ። እዚህ ግድም ታዲያ እንደ ወትረው ሁሉ አንድ ሙዚቃን ጋብዝ። ቆንጀት
እንዴ ተቃውሞ ያውቃለሁ አሁን ይህን ነገር።
እንዲያውም ይሄ ዘፈን ከዚህ ቀደም ማን እንደመረጠው እርግጠኛ አይደለም። እስቲ ካጫወትን በኋላ እንነጋገራለን።
አንተ እኮ ሚስጥር ታወጣለህ።
የብዙዎቻችን ምርጫ ነው። ለሁሉም አይከፋም። በጣም ይወድ
የሰማይ መሬቱ የባህር ስፋቱ
አንቺማ ቆንጂት ድንገት ማይክ ተከፈተ። ስወድሽ የሚካኤል በላይነህ ተወዳጅ ዜማ ነው። ግሩም ዜማ ነው።
ግጥሙ ደግሞ ታሪክ አለው አይደለ?
ታሪክ ያለው ይመስለኛል። እንስማለት።
ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ ዓይኖችሽን በዓይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለሁ እንደ ጽጌረዳ እንዳደ አበባ እንደ ከርቤ ብርቅ እንደ ሎሚ ሽታ አበባ እንዳየን እኔ ወድሻለሁ ፍቅርሽን በፍቅሬ በፍቅርሽ ልክመሰው Yes, my mare tu, ye bahar sifatu, andalam garcha, andergatu. I know chishim baine, tadak meyayu, suwati suwati, kutu watu shalu. Ene watu shalu. Yadam kwang kwai baka biwarani naga
ሲወድ ሽግሩም የሚካኤል በላይነህ ተወዳጅ ዜማ ቆንጅት ተቀስ አድርገሻል። ሲወድሽ የአንድ ታዋቂ ሰዓሊና ገጣሚ ለዘፈን ተብሎ ያልተገጠመ ነገር ግን ጥሩ አድርጎ ሚካኤል ተጫወተው ግጥም ነው።
የገብረ ክርስቶስ ደስታ
ትክክለ
ግጥም ነው። የሚገርም ካርትስ ባይነምም በጣም ደስ ብሎት ያዳመጠ ነው ይሄንን ዜማ።
የስርጭት መሐንዲሳችን ሁሉ የሚገባው ሙዚቃ ዓለም አቀፍ ቋንቋ ነው የሚባለው ሰራ።
እናመሰግናለን ስለምርጫ።
ቆንጅት እኔም አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ቀጥላል። አሁን ወደ ቀዳሚው ቅንብር ነው የምንወስዳችሁ አሜሪካና ህዝቧ። አሜሪካና ህዝቧ ለምሽቱ ያጠናቀረው ወይም ያዘው ቅንብር የጥቁር አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በሳምንቱ መጨረሻ ተመርቆ እንደሚከፈት ያስታውሳል። ፕሬዚዳንት ጆርጅ ቡሽ በዩናይትድ ስቴትስ ምክር ቤት በወጣ ህግ ናሽናል ሞል ተብሎ በሚጠራው ስፍራ የሚመረቀው ይህ አዲስ ቤተ መዘክር የታላቁን የስሚትሶኒያን ቤተ መዘክሮችም አካል የሚሆን ነው። የአሜሪካ ድምፁ አራሽ አራፍ ሳዲ ከወዲሁ ጎራ ብሎ ተመልክቶ ያጠናቀረውን ዘገባ ቆንጅታየ ለአሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች።
What we want is a museum that uses the past to help you understand the world you're living in.
የሚያስፈልገን ያለፈውን ታሪካችንን መለስ ብለን ተመልክተን አሁን ያለንበትን በደንብ እንድንረዳ የሚያስችለን ቤተ መዘክር ነው።
የቤተ መዘክሩ ኃላፊ ሎሪ ባንችን ድምጽ ነው የሰማነው። የእውቁ የስሚትሶኒያን ቤተ መዘክር አካል የሆነው የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክርም ዓላማ እሳቸው ያሉት ነው።
This is your story, regardless of who you are. That this is the story that tells you about
ማንም ሆንክ ማን ይህ ታሪክህ ነው። ስለ ቤተሰብህ፣ ቤተሰብህ ስላደረገው ትግል ወይም ዜግነት የሚነግርህ ታሪክህ ነው።
It reshuffles the deck of American history. It's revolutionary.
እስካሁን ያለውን የአሜሪካ ታሪክ ጥራዝ የሚቀያይር አብዮታዊ ክንዋኔ ነው።
ለሲቪል መብቶች ከበሬታ ተሟጋቹ ጄሲ ጃክሰንን ድምጽ ነው የሰማነው። ታሪኩ በእርግጥም የሚጀምረው አፍሪካውያንን በባርነት ወደ አሜሪካ በረጅምና ስቃይ በበዛበት ጉዞ ሲያግዝ በነበረው ዓለም አቀፍ የባሪያ ንግድ ታሪክ ነው። እንደገና ጄሲ ጃክሰን
ይህችን ሀገር የገነባን እኛ ነን። ለ246 ዓመታት በባርነት ተይዘን ነው የኖር ነው። ማለትም በነጻነት ከኖርንበት በባርነት የተገዛንበት ዘመን ይረዝማል።
እንደ አውሮፓውያን አቆጣጠር በ1800ዎቹ የመጀመሪያ ዓመታት የነበረ ባሮች ይኖሩበት የነበረ ደሳሳ ቤት ካለበት ተጭኖ በአዲሱ ቤተ መዘክር ተቀምጧል።
እዚህ መኖር በጣም ከባድ መሆን አለበት። ወደ ደቡብ ካሮላይና ገጠሩ ውስጥ ገባ ብትል ትንኙና ሌላውም አውሬ ለጉድ ነው። ሙቀቱ ኃይለኛ ነው። ይቺን ጎጆ ከዚያ ልናመጣ ስናነሳት ከስሯ እባቦች ብቅ አሉ።
ይህ ታዲያ በደቡቡ የዩናይትድ ስቴትስ ግዛቶች ጂም ክሮ ሕጎች ተብለው የሚታወቁትና በልዩነት ነገር ግን በእኩልነት መኖር በሚል ሽፋን በተግባር ግን ጥቁሮች በበታችነት ይረገጡ የነበረበትን የቀለም ልዩነት ያስከብሩ የነበሩ ድንጋጌዎችን የሚያስታውሱ ናቸው።
ነጭ ከሆንክ ትኬትህን ገዝተህ ባቡር ውስጥ ትገባና ለነጮች በተከለለው ክፍል ወንበርህ ላይ ትቀመጣለህ። ጥቁር ከሆንክ ደግሞ በተለየው የባቡሩ ክፍል ነው የምትቀመጠው። የነጮቹ አካባቢ ታዲያ ከጥቁሮቹ በጣም የተሻለ ነበር።
ሪቻርድ ከሬን የስሚትሶኒያን ተቋም ምክትል አስተዳዳሪ ነበሩ ይህን ያሉት። የ1960ዎቹን የሲቪል መብቶች ትግል ዘመን የሚያንጸባርቁ የተለያዩ ቅርሳ ቅርሶችና ቁሳቁሶች በአዲሱ ቤተ መዘክር ተቀምጠዋል። ሙሉ በሙሉ ለመዝናኛ ነክ ታሪክ የተከለለ ክፍልም አለ። ለስፖርትም እንዲሁ ጥቁሮች ከነጮች ጋር በስፖርት ውድድር በእኩልነት መካፈል የጀመሩበት ምዕራፍ የሚዘክር ማለት ነው።
የመወዳደሪያው ሜዳ ነጻ ሲሆንና የጨዋታው ሕግ ይፋ ሲደረግ ያኔ ደንቡ ግልጽ፣ ዳኝነቱ ሚዛናዊ ይሆናል። እናም ጎሉ አጠያያቂ አይሆንም። አሁን ያኔ በእርግጥ ከግባችን መድረስ እንችላለን።
ይሁን እንጂ የሲቪል መብት ትግል በአፍሪካ አሜሪካውያን የመብት ጥያቄዎች ትግል ብቻ የተገደበ አይደለም። የስሚትሶኒያን ተቋም አባሉ ጃን ፍራንክሊን
አፍሪካን አሜሪካንስ ፔቭድ ዘ ዌይ ትሩ ዘ ስትራቴጂስ ቱ አሲስት አዘር ግሩፕስ ሲኪንግ ኢኳሊቲ።
አፍሪካ አሜሪካውያን ለመብታቸው በታገሉበት ወቅት በቀየሷቸው የትግል ዘዴዎች አማካይነት ሌሎች ቡድኖች ለእኩልነት በሚያደርጉት ትግል አግዘዋል።
እናም የዚህ ቤተ መዘክር የመጨረሻዎቹ የማስዋቢያ ስራዎች እየተገባደዱ ናቸው። የፊታችን ቅዳሜ መስከረም 14 ለታሪኩ ተስማሚ በሆነ ስርዓት በመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ የቤተ መዘክሩ በሮች ይከፈታሉ።
ቤተ መዘክሩ በሮች ይከፈታሉ ብላለች ቆንጅት።
ቅዳሜ
ግሩም ነው። እዚህ አካባቢ ያሉ ኢትዮጵያውያንም የመመልከት ይሄ ትልቅ ታሪክ ነው።
በጥቁር
ታሪክም ትልቅ ቦታ የሚሰጠው ደግሞም ከሌላ ሀገር መጥቶ እዚህ ለሚኖርም እኛን መሰል ለጥቁር ዜጋ ሁሉ ትልቅ ክብር የሚሰማ ነው። ቆንጅት እናመሰግናለን። እንከታተላለን። አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ ሌላ ሳምንታዊ ቅንብር ሴቶችና ቤተሰብ። ወንጀት ሴቶችና ቤተሰብ መልሶ አምጥቶሻል። ከአንደኛው ዝግጅትሽ ወደ ሌላው በፍጥነት ልንሻገር ነው። ዛሬ ታዲያ እጅሽ ከምን
የሴቶችና ቤተሰብ የኢትዮጵያ የቤተሰብ መምሪያ ማህበር ከተመሰረተ 50ኛ ዓመቱን በቅርቡ አክብሯል። ይህንን ክብረ በዓል አስመልክቶ መለስካቸው አመሀ የላከልንን ዘገባ የሰሙ አንዲት አድማጭ እረ የማህፀን በር ካንሰር ሰርቪካል ካንሰርን የሚያስከትለውን ሂውመን ፓፒሎማ ቫይረስን በተመለከተ የቤተሰብ መምሪያ ምን አይነት ስራ ይሰራል እስኪ ጠይቂ ብለውኝ ነበረ። እርግጥ ይሄ ፕሮግራም ያንተ ፕሮግራም ነው፣ ሐኪሞን ይጠይቁ። ነገር ግን መቼም ቅር አይልህም በሚል
በፍጹም የጤንነትና የሕክምና ጉዳይ የቤተሰብ ጉዳይ ነው፣ ደግሞ ደጋግሞ መነሳት ያለበት ነው እና ጥሩ አድርገሻል።
ልክ ነው እና አድማጯ በጠየቁት መሰረት የቤተሰብ መምሪያ ዋና ስራ አስኪያጅ ወይዘሮ ገነት መንግስቱ ዘንድ ስልክ ደውዬ ነበረ። ወይዘሮ ገነት አጠቃላዩን ስራ በተመለከተ ዘርዝረው ያስረዳሉ። ለተቀረው የህክምና ሙያውና ቴክኒካዊ ዝርዝሩን ደግሞ ወደ ማህበሩ የህክምና ዲሬክተር መርተውኛል። በጣም አመሰግናለሁ። ይቀጥላሉ ወይዘሮ ገነት።
የኢትዮጵያ የተሰማ ማምሪያ ማህበር እንግዲህ ከዛሬ 50 አመት በፊት በሶስት በጎ ፈቃደኞች ነው ራዕይ ያላቸው ኮሚቴ ዲሆኑ በዛን እንግዲህ ወጣቶች የነበሩ የተቋቋመው አሁን ከ18 ሺህ በላይ የሚሆኑ በጎ ፈቃደኞች ያሉት ድርጅት ነው። ሲጀመር በቤተሰብ እቅድ ነው የጀመረው። ያኔ ኢትዮጵያ ውስጥ ያገልግሎት አልነበረም የመጀመሪያው ነው። ከዛ በኋላ እንግዲህ የተለያዩ አገልግሎቶችን ያሰፋ መጥቷል። እነዚህን ማገልግሎቶች ከክሊኒክም ወጥቶ በተለያዩ በመንግስትም በሌሎችም አካላት በኩል ገጠር ላይ ገብቶ የህብረተሰብ አቀፍ ፕሮግራም በሚልም የገጠሩን ተወካዮች እያሰለጠነ እንዲያስተምሩም በእነሱ አቅም ያለውንም አገልግሎት እንዲሰጡ ሲያደርግ ቆይቷል። በኋላ ላይም የወጣቶች ማዕከላትን በማቋቋም ለወጣቶች አገልግሎት የሚሰጡ ክሊኒኮችን አቋቁሟል። እንግዲህ እነንም ሲጀምር በኢትዮጵያ ውስጥ ጀምር የመጀመሪያው ድርጅት መሆኑ ነው። መዝናኛም አሉት፣ ቤተ መጻሕፍት አሉት። በአሁን ጊዜ ደግሞ በኮምፒውተርም ተደራጅቶ የኢንተርኔትም የሌሎችም ተጠቃሚ እንዲሆኑ አድርጓል። 1994 እንደ አውሮፓን አቆጣጠር ዓለም አቀፍ የስነ ህዝብና ልማት ግብጽ ውስጥ የተካሄደው ስብሰባ በተለይ ቤተሰብ እቅድን ወደ ተዋልዶ ጤና መውለድ ሂደት ጋር የተያዙ ጉዳዮችን በሙሉ ያካተተ ስራ እንዲሰራ በተደረሰው ስምምነት መሰረት የኢትዮጵያ የተሰማ ማምሪያ ማህበርም የእናቶችና የህጻናት ጤና አለ። ይህም በእርግዝና ጊዜ ክትትል በማማ የተወሰኑ ክሊኒኮቹ ማዋለድ አገልግሎት ይሰጣሉ። ከወሊድ በኋላም ያሉ አገልግሎቶች አሉ። ከዘለቄታ የሚባለው የፐርማነንት ቤተሰብ እቅድ ድረስ አገልግሎት ይሰጣል። እዚያውን የሰርቪካል ካንሰሩንም በ1990 ጀምሮ እየሰጠን ያለው ሌላው ህጉ በሚፈቅደው የጽንስ ማቋረጥ አገልግሎት እንዲሁም ደግሞ ከመካንነት ጋራ የተያያዘ ሕክምናን በማድረግ ልጅ መውለድ የሚችሉበትን ሁኔታ ላይም የአባላዘር በሽታዎች ላይ ሕክምና አለው። የኤች አይ ቪ ኤድስንም ያርት የሚባለው መድኃኒት ሕክምና ድረስ አገልግሎት ይሰጣል። ተጋላጭ ናቸው ለሚባሉ ሴተኛ አዳሪዎች 10 ክሊኒኮችን በተለያዩ የሀገሪቱ ከተሞች ላይ ከፍቶ አገልግሎት መስጠት ጀምሯል። እነዚህ 10 ክሊኒኮች ለሴተኛ አዳሪዎች ብቻ ናቸው። ማንም አያውቃቸውም፣ ስም የላቸውም። እነሱ ብቻ ናቸው የሚያውቋቸው። መጥቶ ማንኛውንም አገልግሎት በነጻ ያገኛሉ። በየወሩ ምርመራዎች አሉ። መድኃኒትም ኤች አይ ቪ ፖዘቲቭ የሆኑትም መድኃኒት ህክምና ያገኛሉ። የተቀናጀ አገልግሎት የሚያገኙበት ሁኔታ ነው ያለው እና ለአንድ ህክምና የመጣች እናት ወይም ተገልጋይ ሌሎችንም አገልግሎቶችን ካውንስል በመደረግ አገልግሎት ይሰጣታል። ለምሳሌ እንደ አግባብነቱ ምክር አገልግሎት እየተሰጠ ህክምናውን ማግኘት የሚችሉበትን ሁኔታ ይሰራና በግል ክሊኒኮችም ይህን አገልግሎትን ለማስፋፋት እንሰራለን።
ለዛሬ ወደ አሰብኩት ጥያቄ ከመሄዴ በፊት ለሴተኛ አዳሪዎች በተለይ እነሱ ብቻ የሚያውቋቸው ክሊኒኮች አገልግሎት ህክምና የሚያገኙባቸው ክሊኒኮች አሉ ብለዋልና ይሄን አገልግሎት የሚያገኙባቸውን ክሊኒኮች እንዴት ነው የሚያገኙት ራሳቸው ሴተኛ አዳሪዎቹ?
የምናረገው ምንድን ነው? መጀመሪያ ቦታዎቹ በጥናት የተለዩ ቦታዎች ናቸው። እነዚህ ላይ እንግዲህ በብዛት ሴተኛ አዳሪዎች ይገኙባቸው ያልናቸው ከተሞች ላይ አሁን አዲስ አበባ ውስጥ ለምሳሌ መርካቶና ሳሪስ አካባቢ አለን። ሌሎችም እስከ ሎጊያም ጋምቤላ ድረስም አሉ እነዚህ ክሊኒኮች። እዛ ከተማ ውስጥ ሲቋቋም ክሊኒኩ ደግሞ እዛው ያሉበት አካባቢ ነው። የስራ ሰዓቱም ቢሆን እንደ ሌላው መደበኛ ክሊኒክ አይደለም፣ ለእነሱ በሚመች ሰዓት ነው። በተለያዩ ቡና ቤቶች ምን በመሄድ እነሱን አፕሮች በማድረግ የተወሰኑትን ስልጠና ይሰጣቸውና አቻላቻ አስተማሪ በመሆን ሌሎቹን ጓደኞቻቸውን እያመጡ ወደዛ እየሳቡ እንዲያመጡ ይደረጋል።
እርስ በርሳቸው የሚተዋወቁበት ነው፣ ሌላ ሰው አያውቀውም።
ሌላ ሰው አይመጣም።
ይህ የሚደረግበት የተደረገበት ምክንያት ምንድን ነው?
ያ እንግዲህ ምንድን ነው ለእነሱ በቃ ደልባቸው ተመችቷቸው ሳይሳቀቁ አገልግሎቱን ማግኘት እንዲችሉ ነው። ለእነሱ አገልግሎቶችን በዛ ላይ እየጨመርን ስንሄድ ወደ ሌላ ጋር የሚሄዱት ሁሉ ወደዚህ አጠቃለው እየመጡ ነው ያሉት እና እርስ በርሳቸው ስለሆነም ይመካከራሉ፣ ቡና እያፈሉ የሚወያያሉ። ከዛ ውስጥ መውጣት የሚፈልጉ ካሉ ከሌሎች ድርጅቶች ጋር ስልጠናዎች እያገኙም ወደ ሌላም እንዲህ ስራ እንዲሄዱም የምናደርግበት ሁኔታ አለ። አሁን ለእያንዳንዱ ክሊኒክ 10 ሏቻላቸው አስተማሪዎችና እነሱ እየሄዱ ያመጧቸዋል ማለት ነው።
ወይዘሮ ገነት እንግዲህ ቀደም ሲል አንዲት አድማጭ የጠየቁኝ ጥያቄ ያለ ብዬዎት ነበረ። ይሄ ሰርቫይካል ካንሰር የሚባለው ወይም የማህፀን ጫፍ ካንሰር የሚያመጣው እክል
በዓለም ዙሪያ በሚጎዳቸው ሴቶች ብዛት በሁለተኛ ደረጃ ላይ የሚገኝ ነው። በየአመቱ እንደውም 500 ሺህ አዲስ የዚህ ካንሰር ተጠቂዎች፣ ከነዚህ ውስጥ ደግሞ ወደ 250 ሺዎቹ ማለት እንግዲህ ግማሽ ያህሉ ህይወታቸው በዚሁ ምክንያት እንደሚያልፍ ነው የሚነገረው። እና የእናንተ መስሪያ ቤት ይህንን የማህፀን ጫፍ ካንሰር መከላከያ እርምጃዎች ምንድን ነው የምትሰሩት በዚህ ዙሪያ?
ከ26 ዓመት በፊት ፓፕስሚር በሚባለው ፈሳሽ ተወስዶ በላብራቶሪ ታይቶ በሚለየው አይነት ዘዴ ምርመራው ተጀምሯል። ከ2013 እንደ ኤሮፓያን አቆጣጠር ጀምረን አዲስ በመጣ ዘዴ ደግሞ ክራዮቴራፒ የሚባል ዘዴ አለ። በዛ እዛ ወዲያው ተመርምረው ሁኔታውን ወዲያው ማወቅ ይቻላል። ችግር ካለም ከሌለም አርሊ ስቴጅ ላይ ከሆነ ደግሞ እዛው ማከም የሚቻልበት ሁኔታ ነው ያለው። ከኛ ሌቭል ውጭ ከሆነ ትንሽ ሲሪየስ ደረጃ ከሆነ ወደ ሌሎች ሆስፒታሎች ሪፈር የምናደርግበት ሁኔታ ነው ያለው እና እንደውም በቅርቡ ህብረተሰቡም የበለጠ እንዲያውቀው በሚል ትልቅ ኮንፈረንስ ነበር በሀገራችን በዚህ ጉዳይ ላይ በተያያዘ በፕሮስቴት በጡት እና በዚህ በማህፀን በር ጫፍ ካንሰር ላይ ትልቅ አፍሪካን ፈርስት ሌዲስ ኦርጋናይዝድ የሚሆን ስብሰባ ነበር። ከዛ ጋርም በተያያዘ ለአንድ ወር ያህል በነጻ አገልግሎቶች ስንሰጥ ነበር ወደ 9 ክሊኒኮች ላይ እና
ከወይዘሮ ገነት መንግስቱ ጋር የተደረገው ቃለ መጠይቅ አላበቃም። በሚቀጥለው ሳምንትና ቀሪውን እናሰማለን። ለአሁኑ ወይዘሮ ገነትን በጣም አድርጌ አመሰግናለሁ።
ቆንጅት እናመሰግናለን። እኛም ከወይዘሮ ገነት ጋር የጀመርሽው ፕሮግራም በሚቀጥለው ሳምንት እንጠብቃለን። አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር እንሻገር። የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ በመንግስት የስልጣን አመራር ዘመናቸው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የፓርቲ አባልና ስራ አስፈጻሚ አባልም በመሆን እንዲሁም ከፍተኛ አመራር ውስጥም የነበሩ ናቸው ትለናለች ጽዮን ግርማ በተከታዩ ቅንብሯ። አሁን በፓርቲ ውስጥ የተደረገውን ሹምሽር አንድምታ አስመልክቶ አስተያየት እንዲሰጡ ተጠይቀዋል። ነው ወደ ቅንብሩ።
ዶክተር ነጋሶ ጊዳዳ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ምንም እንኳን ፓርቲ ስልጣኖትን ወይም የፓርቲ ውስጥ የነበሩትን አመራር ከለቀቁ ረዘም ያለ ጊዜ ምናልባትም ከ15ና ከ16 ዓመት በላይ ቢሆኖትም፣ ነገር ግን በኦሮሞ ህዝብ ዴሞክራሲያዊ ድርጅት ወይም ኦህዲድ ውስጥ የስራ አስፈጻሚ ኮሚቴ ጀምሮ ከፍተኛ አመራር ላይ የነበሩ እንደመሆኑ ትላንትናና ዛሬ አዲስ ነገር ተሰምቷል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ ሰሞኑን ባካሄደው ማዕከላዊ ኮሚቴ ስብሰባ ላይ የድርጅቱን ሊቀመንበር አቶ ሙክታር ከድርንና ምክትል ሊቀመንበሩ አስቴር ማሞን አሰናብቶ በምትካቸው የጨፌ ኦሮሚያ አፈ ጉባኤ የሆኑትን አቶ ለማ መገርሳን የኦህዲድ ሊቀመንበር አድርጎ ሲመርጥ፣ በፌዴራል መንግስት የትራንስፖርት ሚኒስተር የሆኑት ዶክተር ወርቅነህ ገበየውን ደግሞ የኦህዲድ ምክትል ሊቀመንበር አድርጎ መርጧል። እንግዲህ ከመንግስቱና ከፓርቲው መግለጫ እንደሰማነው በስልጣን ላይ የነበሩት አቶ ሙክታርና ወይዘሮ አስቴር ማሞ በፈቃደኝነት ከስልጣናቸው መልቀቃቸውን ሰምተናል። እርስዎ በዚህ ሹምሽር ላይ ምን አስተያየት አሉት? ይሄ ሹምሽር ምን ያሳያል?
ካለፈ ተሞክሮ አንደኛ ይሄ በፈቃዳቸው ጠይቀው ነው ስልጣን የለቀቁት የሚለው የነበረ አሰራር ነው። እውነቱን አይገልጽም። ይሄኛው ብዙ ጊዜ እውነቱ ወይ ውሳኔ ተወስዶባቸው የሚለቁት እንጂ በፈቃዳቸው ስልጣን ለቀቁ የሚለው አይዋጥልኝም ለእኔ። እና እኔ እንደሚመስለኝ ይሄ ፕሬዚደንትና ምክትል ፕሬዚደንት ወረዱ ማለት ትልቅ መልእክት ነው የሚሰጠኝ። እኔ ቀላል ነገር አይደለም።
ምን አይነት መልእክት ነው የሚሰጡት?
ለእኔ የሚሰጠው መልእክት በኦፒዲ ውስጥ ዘንድሮ ከ10 ወራት በላይ የተካሄደውን እንቅስቃሴ የህዝቡን ጥያቄዎች የሚሰማ አካል ህዝቡ እምነት እንዳጣበት ተረድቶ ለውጥ መምጣት አለበት ብሎ ውሳኔ እንዲሰጥ የመጣ እንቅስቃሴ ይመስለኛል። ከውስጥ ከኦፒዲዮ ውስጥ ይሄ ነው ዋናው ጥያቄ። ይሄ ይሰራል ወይ? አሁን የተደረገው ለውጥ ጤት ያመጣል ወይ? ድን ጥያቄ በሚፈለገው መንገድ ያስመልሳል ወይ? እርምጃው በሁለት ሰዎች ብቻ ሳይሆን እስከ ታች ድረስ እስከ ቀበሌ ድረስ እርምጃዎች ይወሰዳሉ ወይ? ድክመት ያለባቸው ሰዎች እና ጥፋት ያደረጉ ሰዎች ላይ እርምጃዎች ይወሰዳሉ ወይ? የኦህዴድ ድክመት ወደ ጥንካሬ እንዲመለስ ይደረጋል ወይ? የህዝቡ ጥያቄዎች መልስ ያገኛሉ ወይ? የህዝቡ ጥያቄዎች መልስ ካላገኙ እንግዲህ ዝም ለውጥ አልመጣም ማለት ነው። እና ስለዚህ ኦህዴድ ብዙ ሚስቴኮችን ሰርቷል ዘንድሮ፣ ኢህአዴግንም ጨምሮ ማለት ነው። እንደገና ህገ መንግስቱም የተጣሰበት ሁኔታ ነው ያለው።
ዶክተር ነጋሶ ለአቋርጦትና እዚህ ጋር አሁን ያነሱት ኦህዴድ ዘንድሮ ስህተቶችን ሰርቷል ብለው ነው። ምንድን ነው ተሰርቷል ያሉት ስህተት? ይሄ ስህተትስ ዘንድሮ ነው የተሰራው ሲሉ ከዚህ ቀደም ፓርቲው በአግባቡ ስራውን እየሰራ ነበር እያሉ ነው?
አይ አክቹሊ ለማለት የፈለግኩት ዘንድሮ እንደ ኦህዴድ ብቻ ሳይሆን ኢህአዴግ በጋራ ነው ስህተቶች ተሰርተዋል። በተለይ ኦህዴድን በሚመለከት ኋላ ላይ ራሱን አስተካክሎ አዲስ አበባ ማስተር ፕላን ይቁም ብለናል አለ እንጂ 21 ዓመት ከቆየ በኋላ እስካሁንም ድረስ ይወጣል የተባለው ህግ አልወጣም። አንደኛ እሱ ነው። አንቀጽ 49 የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 እስካሁን ድረስ ህጉ አልወጣም። አንዱ ትልቁ ስህተት ኦህዴድ ከዚህ በፊትም ከአሁን ድረስም ታግሎ ይህንን አንቀጽ ህግ ያለ እንዲወጣ ያለ ማድረጉ ህገ መንግስቱን የማስከበር ችሎታ ነበረው ወይስ አልነበረው? ሁለተኛ ዘንድሮ የፌዴራል ሰራዊት እና ፖሊስ በፌዴራል ታዞ ገብቷል ኦሮሚያ ውስጥ እና ይሄም በህገ መንግስቱ መሰረት አይደለም። ህገ መንግስቱ የሚለው ክልሉ ሰላምና መረጋጋትን ለመጠበቅ አልችልም ብሎ ካለ ለፌዴራል ፓርላማ ማመልከቻ አቅርቦ እሱ ከወሰነ በኋላ ነው የፌዴራል መንግስት ሰራዊቱን የሚልከው። ይህም አንድ ስህተት ነው። በዚህም ላይ እንግዲህ የኦህዴድ ይህን እንዲሆን አላደረገም፣ አንዱ ስህተት ነው። ሌላው ደግሞ ስህተት ብዙ ሰብአዊ መብቶች ጥሰት ተካሂዷል። ሰዎች ተገለዋል እና በጣም በሚያሳዝን ሁኔታ የተከሰቱ የሰብአዊ መብት ጥሰቶች ነበሩ። ይህም ኦህዴድም ያለበት እንግዲህ ኦህዴድ እንዴት ይደረጋል ብሎ አልተከራከረም እና ከዚህ አኳያ ራሱ ኢህአዴግ እና ኦህዴድ ስህተት ሰርተናል ችግር አለብን ብሎ ካመነው እና እናስተካክላለን ካለው በተጨማሪ እነዚህ የዚህ አይነት ስህተቶች አሉ እና ስለዚህ ከነዚህ ስህተቶች እና እሱም ባመናቸው ነው የመልካም አስተዳደር የሙስና እንደዚህ በመሳሰሉት ጉዳዮች ህዝቡ አመኔታውን አጥቷል በኦህዴድ ላይ።
ዶክተር ነጋሶ እዚህ ጋር ያው እርሶም እንዳሉት ከተለያዩ ሚዲያዎችም እንደሰማ ነው አገር ውስጥ ከሚታተሙ እንደዚሁም ደግሞ ከመንግስት ቴሌቪዥን ጣቢያዎችም እንደዚሁ ሬዲዮኖች እንደሰማ ነው ኦህዴድ ተደጋጋሚ ግምገማ ማካሄዱንና ጥልቅ እንደውም ተሀድሶ እንደሚያደርግ እነዚህንም ነገሮች እንደሚያሻሽል ገልጾ ከዚህ አንጻር ነው የድርጅቱን ሊቀመንበርና ምክትል ሊቀመንበር ከኃላፊነት ማንሳቱና እንደዚሁም ሌሎችን መሾማቸውን ያሳወቀው። ስለዚህ አሁን እርስዎ ያሉት ችግሮች እነዚህ ሰዎች በመሾማቸው አዲስ ሰው በመምጣቱ ለውጥ ሊያመጣ አይችልም ወይ?
ግፊት ስላለ ነው። ግፊት መኖር አለበት መቼም እርምጃ ለመውሰድ። እነዚህ ግፊቶች ከሁለት አቅጣጫ ሊመጡ ይችላሉ። በአንዱ በኩል ኢህአዴግ ራሱ ሌሎች ድርጅቶችም ያሉበት አመራሩ ግፊት አድርጎ ግምገማ አድርጉና እነዚህ ሰዎች አውርዱ ብሎ ነው ወይስ በሌላ መንገድ ግፊቱ ከሰፊ የኦህዴድ አባላት ነው የመጣው እና እነዚህም ብቻ ሳይሆን ሌሎችንም በሌሎችም ላይ እርምጃ ውሰዱ፣ ማስተካከያ አምጡ ብሎ ግፊት መጥቶ ይሆናል። ግፊቱ ከዛ በኩል መጥቶ ሰዎች እንዲለወጡ ከተደረገ ይሄ ጉልቻ ቢቀያየር ወጥ አይጣፍጥም የሚባለው ነገር አለ። ከህዝቡ እና ከሰፊው የኦህዴድ አባላት የመጣ እርምጃ ከሆነ ለውጥ ይመጣል ብዬ ነው የምገምተው። ይሄ እንግዲህ በሁለት ሰዎች ብቻ ሳይሆን ከላይ እስከ ቀበሌ ድረስ የሚስተካከል ነገር ሰዎችን በለወጥ ብቻ ሳይሆን እርምጃም ወስዶ ተጠያቂነት እርምጃም ተወስዶ ስህተት የሰሩት ሰዎች ለማስተካከያ እርምጃዎች ካልተወሰደ በስተቀር ይሄም ለውጥ ላመጣ ይችላል። ግን የህዝቡ ክፍፍል ይቀጥላል ማለት ነው።
በጣም አመሰግናለሁ ዶክተር ነጋሶ ጊዳዳ ለሰጡን ቃለ ምልልስ።
እሺ፣ እኔም አመሰግናለሁ። ሲሆን
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዚምባብዌ የምግብ እርዳታው ለሕዝብ የሚከፋፈለው ከፖለቲካ ጋር ተያይዞ መሆኑን የሀገሪቱ የሰብአዊ መብቶች ኮሚሽን የደረሰበት ምርመራ አጋልጧል። ይህም የዩናይትድ ስቴትስን መንግሥትና ሸሪኮቻችንን አስደስቷል ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ለዚምባብዌ ከፍተኛውን የሰብአዊ እርዳታ መዋጮ የሚለግሰው USAID ማለት የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩናይትድ ስቴትስ ለዚምባብዌ የምትሰጠው የምግብ እርዳታ በትክክል ለሚያስፈልጋቸው ወገኖች መድረሱን ማረጋገጥ የሚችልበት ሁነኛ ዘዴ አለው። በዚምባብዌ የሰብአዊ መብቶች ኮሚሽን የቀረበው ሪፖርት ምንም እንኳ ከዩኤስኤአይዲ በሚሰጠው ሰብአዊ እርዳታ ላይ ቅሬታ ባያቀርብም ለሕዝቡ የምንለግሰው የእህል እርዳታ ከማንኛውም ፖለቲካ ተጽዕኖ የጸዳ መሆኑን ለማረጋገጥ ጥረታችንን በእጥፍ እናሳድጋለን ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ መንግሥት በዚምባብዌ ኤልኒኞ ባስከተለው ድርቅ ለተጎዱ ዜጎች አስቸኳይ የምግብ ዋስትና ለማድረስና ወደፊትም ለሚከሰት ድርቅ አስተማማኝ ምላሽ መስጠት የሚያስችል አሰራር ለመገንባት ሲባል ካለፈው ሰኔ ወዲህ ብቻ 117 ሚሊዮን ዶላር አዋጥቷል። አብላጫው የዩኤስኤአይዲ የምግብ እርዳታ የሚተላለፈውም በዓለም የምግብ ፕሮግራም WFP ሲሆን ድርጅቱ በየትኛውም በሪፖርቱ በተጠቀሱ አውራጃዎች ውስጥ አይንቀሳቀስም። የቪኦኤ ርዕሰ አንቀጽ በመቀጠልም ዩኤስኤአይዲ ወርልድ ቪዥን ተግባራዊ ባደረገው መሠረት የምግቡን እርዳታ ቢኬታ አካባቢ ሰጥቷል ብሏል። ኤንሹር በተባለው የምግብ ዋስትና እንቅስቃሴ መሠረትም ስርጭቱንና ክፍፍሉን አስመልክቶ የሚቀርቡለትን ሪፖርቶች ለመመርመርና ስርቆትና ሙስና መካሄዱን ማጣራት ይቻላል። በዚሁ መሠረት ሠራተኞቹ በተሰማሩባቸው አካባቢዎች ምንም ዐይነት የእርዳታ እህል ወደ ሌላ አቅጣጫ ስለ መዞሩና አላስፈላጊ ተጽዕኖ ስለ መድረሱ የደረሰው ሪፖርት የለም። የዩናይትድ ስቴትስ መንግሥት የምግብ እርዳታውን ደህንነት ለማስጠበቅ ብዙ ዘዴዎችን ይጠቀማል። የምንለግሳቸው የምግብ ዐይነቶች በከረጢቶቻቸው ላይ የዩናይትድ ስቴትስ ሰንደቅ ዓላማና የዩኤስኤአይዲ አርማ ስለሚደረጉባቸው በቀላሉ መለየት ያስችላል። ዩኤስኤአይዲ የምግብ እርዳታውን በሙሉ በዓለም የምግብ ፕሮግራምና ሌሎች መንግሥታዊ ባልሆኑ ድርጅቶች በኩል ነው በቀጥታ ለተጠቃሚዎቹ እንዲደርሱ የሚያደርገው። ሌላ ጣልቃ የሚገባ ወገን የለም። በዚህ ሂደት ተጠቃሚዎች በግልጽ እንዲታወቁ ይደረጋል። የእርዳታው ምግብ አለ ችግር በቀላሉ መከፋፈሉ ይረጋገጣል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል፣ ከሁሉ በላቀ ግን እነዚህ እርምጃዎች የማኅበረሰቡ አባላት ቅሬታ ካላቸው በቀጥታና በሚስጥር ሪፖርት ማድረግ ያስችላቸዋል። በሁሉም የምግብ ማከፋፈያ ጣቢያዎች የአስተያየት መስጫና እርዳታ መጠየቂያ ሰንዱቆች እንዲሁም የቴሌፎን መስመሮች ተዘጋጅተዋል። እንደ ዩኤስኤአይዲ ዩናይትድ ስቴትስ በምትለግሰው የምግብ እርዳታ ላይ የሚካሄድ የፖለቲካ ተጽዕኖ ካለ በሚደርሰን ሪፖርት ላይ ማጣራት የማድረግ ኃላፊነታችንን እንወጣለን። የምግብ እርዳታው በትክክል ለተጠቃሚው ወገን መድረሱን እናረጋግጣለን ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ነገ ከምሽቱ በ3 ሰዓት ከልዩ ልዩ ዝግጅቶቻችን ጋር እንመለሳለን። ለአሁኑ
የትግርኛ ስርጭት ይቀጥላል። ሰላም ደናደሩ። The Voice of America.